ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት ላይ አምደኞች ማክሻውን ከእስር ተለቀቁ።
ለመላው ሕዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ፣ ለመላው ኢትዮጵያ ሕዝብ ምስጋና ማቅረብ ፈልጋለሁ። ለአጋሮቻችን፣ ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ዘርፋቸው ላልተለዩ ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።
በዛሬው ዕለት ከተፈቱት አነጋግረናል። ከላይ የሰማነው የእስክንድር ነጋን ድምጽ ነው። በሌላ ዜና ኢትዮጵያ በአባይ ወንዝ ላይ በመገንባት ላይ የምትገኘውን ግድብ አስመልክቶ የግብጽ፣ የሱዳንና የኢትዮጵያ የውጭ ጉዳይ ሚኒስትሮች በካርቱም ውይይት ጀምረዋል።
ከህዳሴ ግድብ የውሃ አሞላል፣ ከታላቁ ህዳሴ ግድብ የውሃ አለቃቀቅ ጋር በተያያዘ ፊሊንግ እና ኦፕሬሽን ይባል የቴክኒክ ባለሙያዎቹ ከእሱ ጋር በተያያዘ የሶስቱም ሀገሮች የጋራ ጥቅም የሚያረጋግጥ አዲስ ሀሳብ ለማምጣት እየተካሄደ ያለ ውይይት ነው።
የውጭ ጉዳይ ሚኒስትር ተወካይ አቶ መለስ አለም ናቸው። እሳቸውንም ይዘናቸዋል። በሌላ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሜክሲኮን በሚያዋስነው የሀገራቸው ድንበር ተጠባባቂ ጦር እንደሚያሰፍሩ በትላንትናው ዕለት አስታወቁ።
Until we can have a wall and proper security, we're going to be guarding our
የድንበር አጥሩን እስክንገነባና የተሟላ ጸጥታ እስከምናስከብር ድረስ ድንበራችንን በወታደርና እንጠብቃለን።
በሌላኛው ዘገባችን ፌስቡክ የገጠመውን የተገልጋዮችን ገመና የመጠበቅ ፈተና የሚያስቀኝ ዘገባም ይዘናል።
I'm still think it's kind of positive for Facebook, like this is a chance for them to think about to
ይሄ እኮ ለፌስቡክ የሚጠቅመው ነው የሚመስለኝ። ደግሞም እንዲያስቡ እድገታቸውን ፈጣን እንዲሆንና ለቀጣይ ትውልድም እንዲተላለፍ ጭምር መልካም አጋጣሚ ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ ያዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በሴራሊዮን ጁሊየስ ማዳ ቢዮ በጣም በተቀራረበ የፕሬዝዳንት ምርጫ ካሸነፉ በኋላ ዛሬ ቃለ መሐላ ፈጽመዋል። ቢዮ ትናንት እኩለ ሌሊት በፊት ቃለ መሐላ የፈጸሙት የሀገሪቱ የምርጫ ኮሚሽን ባለፈው ቅዳሜ በተካሄደው ምርጫ ማሸነፋቸውን ካስታወቀ በኋላ ነው። ወታደራዊ ኃላፊ የነበሩት የሴራሊዮን ህዝባዊ ፓርቲ መሪ ቢዮ ያሸነፉት ወደ 52% የሚጠጋ ድምጹን በማሸነፍ ነው። በውጭ ጉዳይ ሚኒስትርነት ያገለግሉት የመላ ህዝብ ኮንፈረንስ ፓርቲ መሪ ሳሙራ ዊልሰን ካማራ ያገኙት ድምጽ 48% ነው።
ብሪታንያ ውስጥ ጥምር ሰላይ ከነበሩት አባቷ ጋር በነርቭ ኤጀንት የተመረዘችው ሩሲያዊት በፍጥነት እያገገመች መሆኗን ገልጻለች። ከገባሁበት ኮማ ከአንድ ሳምንት በፊት ነቅቻለሁ። በየለቱ እየጠነከርኩ መሄዴም አስደስቶኛል ማለቷን ዩሊያ ስክሪፓል መናገሯ ተገልጿል። በብሪታንያ ሆስፒታል እየታከሙ ያሉት የ66 ዓመት እድሜው አባቷ ስክሪፓል ግን በአስጊ ሁኔታ እንደሚገኙ ተነግሯል። አባትና ልጅ የመረዘችው ሩሲያ ናት ስትል ብሪታንያ ከሳለች። ብሪታንያ፣ ዩናይትድ ስቴትስ እና ሌሎች የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት የአንድነት ስሜታቸውን ለመግለጽ ሲሉ ከ150 በላይ የሚሆኑ ሩሲያውያን ዲፕሎማቶችን አባረዋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሜክሲኮን በሚያዋስነው የሀገራቸው ድንበር ተጠባባቂ ጦር እንደሚያሰፍሩ በትናንትናው ዕለት አስታውቀዋል። ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚተሙ ፍልሰተኞችና ስደተኞችን በመቃወም ሚስተር ትራምፕ ከተናገሩ በኋላ ነው ውሳኔውን ያሳለፉት።
በርካታ የዩናይትድ ስቴትስ ዲፕሎማቶችና ቤተሰቦች ዛሬ ሞስኮ ከሚገኘው የአሜሪካ ኤምባሲ ተነስተዋል። ሩሲያ ጥንድ ስለላ ያካሄዱ የነበሩ ሩሲያውያን ሰላይን መርዛለች በሚል ክስ በአሜሪካና በሩሲያ መካከል በተደረገው የዲፕሎማቶች ማባረር እርምጃ ምክንያት ነው አሜሪካውያኑ ዲፕሎማቶች ከሩሲያ የተነሱት ተብሏል። አድማጮች፣ ለሰዓቱ ያዝናቸው አጠራጠር ያሉ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት አምደኞች ከእስር ተለቀዋል። ከእስር ከተለቀቁት መካከል ጋዜጠኞች በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ዘመን አዲስ ለውጥ ይኖራል ብለው ተስፋ እንደሚያደርጉ ተናግረዋል። ያስቸኳይ ጊዜ አዋጁ ተነስቶ ቀሪ እስረኞች ይለቀቃሉ ብለው ተስፋ እንደሚያደርጉም ነው የገለጹት። ጽዮን ግርማ ማምሻውን ከእስር ከተለቀቁት መካከል ሶስቱን አነጋግራለች። ጋዜጠኛ እስክንድር ነጋና ተመስገን ደሳለኝን እንደዚሁም ደግሞ የቀድሞ የአንድነት ፓርቲ አመራር አባል የነበሩት አቶ አንዱዓለም አራጌን አነጋግራለች።
እሁድ መጋቢት 16 2010 ዓ.ም ምረት በአዲስ አበባ በተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ታስረው የነበሩት 11 ሰዎች ማምሻውን ከእስር ሲለቀቁ የተወሰኑትን አግኝቼ አነጋግሬያቸው ነበር። እስክንድር ነጋ ዛሬ ከእስር ስለተፈቱበት ሁኔታ ከሚያብራራበት ይጀምራል።
መጨረሻ ላይ በር ከተዘጋ በኋላ ማለትም ቆጠራ ተደርጎ ወደ እስር ቤት ከገባን በኋላ እንደገና በር ተከፍቶ እንድንወጣ ተደርጎ መንግስት ለመልቀቅ እንደወሰነና የመታወቂያ ዋስ እንድናመጣ ተጠይቀን በመታወቂያ ዋስ ተለቀናል። ማለትም ሌሎች ሰዎች መጥቶ ተውሰውን ወጥተናል ማለት ነው።
በሌሎች ሰዎች ዋስትና ወጥታችኋል። እንግዲህ ስትታሰሩ
እንግዲህ ቀደም ብሎ ከሁለት ቀናት በፊት በራሳችን መታወቂያ እንድንለቀቅ ፎርም ሞልተን ነበረ። ያ ተሰርዞ አሁን ደግሞ ሌሎች ሰዎች ዋሳችሁ ይገባል ተብሎ ሌሎች ሰዎች መጥተው በመታወቂያ ዋስ ተውሰውን ዋስትና ገብተው ተለቀናል።
እንግዲህ ስትታሰሩ አዲስ ጠቅላይ ሚኒስትር አልነበረም። ስትፈቱ ኢትዮጵያን አዲስ ጠቅላይ ሚኒስትር ይዟት ነው ያገኛችሁት። አዲስ ጠቅላይ ሚኒስትር በኋላ ምን ተስፋ ታደርጋለህ?
እኔ ሁለት ነገር ነው ተስፋ ማድረገው፣ ግን ይሄ እኔ ተስፋ ብቻ እንዳልሆነ አውቃለሁ። የመላው ኢትዮጵያ ሕዝብ ተስፋ ነው። እኔ ከመላው ኢትዮጵያ ሕዝብም አልፎ የመላው የዓለም አቀፉ ማህበረሰብም ተስፋ ነው። ይኸውም በመጀመሪያ ከጠቅላይ ሚኒስትር የሚጠበቀው የአስቸኳይ ጊዜ አዋጁን ማንሳት ነው። ያንን አንስተው በአስቸኳይ ጊዜ አዋጁ ሳቢያ የታሰሩ ከ1000 በላይ እስረኞች አሉ። እነሱ በሙሉ ያለምንም ቅድመ ሁኔታ እንዲለቀቁ ነው። ይህ የመጀመሪያው ነው። ሁለተኛው ደግሞ ሁሉን አቀፍ የሆነ ማለትም በህጋዊ መንገድ የሚንቀሳቀሱ ሰውን ድርጅቶች ሆነ በሽብርተኛ የተፈረጁትን ድርጅቶች የሚያካትት ብሔራዊ የድርድር ጉባኤ እንዲጠሩ ነው የምንጠብቀው።
በጣም አመሰግናለሁ እስክንድር ነጋ። እንግዲህ መጪው የፋሲካ በዓል ነው እና መልካም በዓል እንላለን። እንደው ሌላ አጠገብህ ያለ ሰው ባናገር ደስ ይለኛል እና ምናልባት አጠገብህ ሌላ ሰው ካለ እንዳነጋገር ከተፈቱት ውስጥ።
እሺ፣ ጎጎኔ ተመስገን ደስ ያለኛለ። ለሱ ከመሰሴ በፊት ግን ለመላው ህዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ ለመላው ኢትዮጵያ ህዝብ ምስጋና ማቅረብ ፈልጋለሁ። ለአጋሮቻችን፣ ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ድጋፋቸው ላልተለዩት ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።
እሺ፣ እናመሰግናለን እኛም። ሄሎ ተመስገን፣ እንደምን አለ?
እግዚአብሔር ይመስገን። ሰላም ወንስ
ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለእስክንድር ነጋ አንድ ጥያቄ ያቀረብኩለት ነበረ፣ ለአንተም ተመሳሳዩን ላቀርብልህ። ከእስር አፈታታችሁን ሂደት እሱ ስለነገረን ወደ እሱ አልመለስም። ስትታሰሩ አገሪቱ በሌላ ጠቅላይ ሚኒስትር እጅ ነበረች። አሁን ስትፈቱ አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ መክፈቻ ንግግር አድርገዋል ስልጣናቸውን ሲረከቡና፣ በአንተ በኩል ምን ተስፋ አለህ? በአዲሱ ጠቅላይ ሚኒስትር ምን ትጠብቃለህ?
ሁለት ነገሮችን ነው እኔ የማነሳው። የመጀመሪያው አስቸኳይ ጊዜ አዋጁ ያልተፈለገ ተግባር እየዋለ ስለሆነ ምን ነገር ባልነበረበት በቀደም የሚመስል ተግባር እያለ ስለሆነ እሱ ላይ ቀዳሚ እርምጃ ወስዶ ያነሳል ብለን ተስፋ እናደርጋለን። ሁለተኛው ግን እንግዲህ አዲሱ ጠቅላይ ሚኒስትር ባለፉት 27 ዓመታት አብዮታዊውን ግንባር ከመሩት የተለዩ ናቸው ብለን ተስፋ እናደርጋለን። የህግ የበላይነትና ዲሞክራሲያዊ ስርዓትን ሊያሰፍኑ ይችላሉ፣ ሊያዋልዱ ይችላሉ ብለን እናስባለን። የኔ ግን ያው ድብልቅልቅ ባለ ስሜት ውስጥ ነው። ምክንያቱም ሰውየው በቀጥታ የገቡት የሰለቸውና አስቸጋሪ በሆነው ወደ ኢህአዴግ መዋቅር ውስጡ እንዴት ሆነው ሊቀይሩት እንደሚችሉ ባላቅም ይሞክራሉ ብለን ተስፋ እናደርጋለን። ይህን ሙከራ የሚያደርጉ ከሆነ ደግሞ ሁላችንም ጨምሮ የኢትዮጵያ ህዝቡም ከጎናቸው ቆሞ የህግ የበላይነት የተከበረባትና ዲሞክራሲያዊ ስርዓት የሰፈነባትን ሀገር አብረን እናዋልዳለን ብለን ተስፋ እናደርጋለን።
በሌላ በኩልም ዛሬ ከእስር የተፈታውን አቶ አንዱዓለም አራጌን አግኝቼ አነጋግሬዋለሁ። አቶ አንዱ አለም እንግዲህ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ በመሳተፍ ተታወቃለ። በተደጋጋሚ ለእስር ከተዳረጉ ሰዎችም አንዱ ነህ። ያሁንኛው እስር ለጥቂት ቀናት ቢሆንም ከእስር ከተለቀቃችሁ ከጥቂት ጊዜ በኋላ ነው እንደገና የታሰራችሁትና ምን ስሜት ሰጠ? የተለየ ስሜት ሰጥቷል?
አዎ እንግዲህ በመፈታታችን ደስ ብሎኝ ነበር። መልሼ እንዳገኝ ያደረገኝ ወንድሞቻችን አሳሪዎቻችን የይቅርታ የእርቅ መንፈስ አሁንም በውስጣቸው እንደሌለና የማንበርከክና መንበርከክ አባዜ አሁንም እንዳለቀቃቸው እኛም ደግሞ ህዝብ በሰጠን ፍቅርና ከበሬታ እንዳልተደሰቱ እና አሁንም በማስፈራራት በማደር ለውጥና ማጣለን ብለው እንደማምኑ ግልጽ ያደረገልኝ አጋጣሚ ነበር።
እንግዲህ ከእስር ስትለቀቁ ደግሞ ኢሃዲግ አዲስ ጠቅላይ ሚኒስትር መርጧል። ከሳቸው የምትጠብቀው አዲስ ለውጥ ይኖራል?
እንግዲህ ሰውየው ቀና ንግግር እንዳደረጉ ሰምቻለሁ። የቀና አስተሳሰብ ባለቤት ናቸው የሚባልም ነገር በሩቁ ሰማ ነበር። ኢሃዲግ ውስጥ እሳቸውን ጨምሮ ሌሎችም ቀና አስተሳሰብ ያላቸው ሰዎች እንዳሉ አምናለሁ። ነገር ግን በዋናነት አገዛዙን የሚዘውሩት ሰዎች ደግሞ የቀና አስተሳሰብ ባለቤቶች ናቸው እያላምን፣ ስለዚህ አሁን የነሱ ቀና መሆን በራሱ ለውጥ ለማምጣት ያስቸግራቸው ይሆናል። የቀድሞው ጠቅላይ ሚኒስትር አቶ መለስ አፈሩ ይክለላቸውና በአንድ ወቅት እንደተናገሩት ለመርሳ ገበሬዎች የደርግና ገዛዝ ብናሸንፍም የደርግን ቢሮክራሲ አልጣልንም፣ ስለዚህ እናንተ ከታች እኛ ከላይ ሆነን መታገል አለበት ነገር ነበር። ስለዚህ አሁን አዲሱን ጠቅላይ ሚኒስትር ተመሳሳይ ችግር እንደሚገጥማቸው የአገዛዙ መዋቅር ለለውጥ እንደሚያስቸግራቸውና የህዝብን ጥያቄ እንዳይመልሱ እንቅፋት እንደሚሆንባቸው ጠንካራ ግምት አለኝ። ነገር ግን ተስፋ አለኝ አበክረው እንደሚታገሉ ተስፋ አለኝ። በእኛ በእኔ በግሌ ለእንዲህ አይነት ቀና አስተሳሰብ ቀና ሀሳብ አለኝ። ካልሆነ ግን እነሱም ይታገላሉ፣ እኛም መታገላችንን ከመቼውም ጊዜ የበለጠ አበክረን እንቀጥላለን።
በእለቱ ተይዘው ታስረው ከነበሩት 11 ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅአገኘው፣ በፍቃዱ ኃይሉ፣ ማህሌት ፋንታውንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ሲሆኑ ከነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌታውን፣ ስንታየው ቸኮልና ተፈራ ተስፋዬ እንዲሁ በተለያየ ጊዜ ታስረው የተለቀቁ ነበሩ። እስክንድር ነጋ ከመታሰራቸው አንድ ቀን አስቀድሞ በኮማንድ ፖስቱ ትዕዛዝ በባህር ዳር ከተማ ታስረው የነበሩት 19 የዩኒቨርሲቲ መምህራንና የአማራ ክልል ጋዜጠኞች በትላንትናው ዕለት መፈታታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሀብቶች ሚኒስትሮች በዛሬው ዕለት በካርቱም ውይይት አካሂደዋል። ኢትዮጵያ በአባይ ወንዝ ላይ የምትገነባው የህዳሴ ግድብ ላይ የሚደረገው ውይይት ከአምስት ወራት በፊት ከተቋረጠ ወዲህ በዚህ መልኩ ውይይት ሲካሄድ ይሄ ለመጀመሪያው መሆኑ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ያነጋገረው እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ የግብጽና የሱዳን የውሃ ሀብት ሚኒስትሮች ከአምስት ወራት በፊት በካይሮ የተገናኙት የህዳሴውን ግድብ አስመልክቶ የተጽዕኖ ጥናት እያደረገ ባለው አማካሪ ድርጅት መነሻ ሪፖርት ላይ ለመወያየት ነበር። የታሰበው አልሆነም። ውይይቱ ያለ ስምምነት ተበተነ። ከዚያ በኋላ ባሉት ወራትም ይሄ ነው የሚባል መሻሻል ሳይታይ ውይይቱ ተቋርጦ ቆየ። ጥር 2010 በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ መቀጠል ሌላ አጋጣሚ ፈጠረ። ከዚያ ጉባኤ ጎን ለጎን በሸራተን አዲስ ተገናኝተው የተነጋገሩት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እነሆ ዛሬ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ እንደዚሁም የውሃ መስኖና ኤሌክትሪሲቲ ሚኒስትር ዶክተር ስለሺ በቀለ በካርቱም ከግብጽና ከሱዳን አቻዎቻቸው ጋር ሲወያዩ ውለዋል። ኢትዮጵያ ይበልጥ ሊያቀራርብ ይችላል ያለችውን ሐሳብ ለዚህ ውይይት ማቅረቧን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከካርቱም በስልክ ገልጸዋል።
በእኛ በኩል ለዚህ ውይይት የሚሆን ሊያቀራረብን የሚችል ሀሳብ ተቀርቧል፣ በመድረኩ ላይ ቀርቧል። ይሄ ሀሳብ ተቀባይነት ካገኘ ለበጎ እርምጃ ሊወሰድ ይችላል። በሐሳቡ ላይ ዝርዝር አስተያየት አሁን መስጠት ተገቢ አይሆንም ገና ያላለቀ ውይይት ከመሆኑ አንጻር።
አቶ መለስ ሶስቱ ሀገራት በውጭ ጉዳይ ሚኒስትሮች፣ በሀብት ሚኒስትሮች እንደዚሁም በመሪዎች ደረጃ ሲወያዩ ቆይተዋል። እንግዲህ የህዳሴው ግድብ ከተጀመረ 7 ዓመት አስቆጥሯል። ነገር ግን ልዩነቶች ናቸው የበለጠ ሲጎሉ እየታዩ ያሉት። የተጨበጠ መስማማት ላይም አልተደረሰም ነው የሚባለው። ለምሳሌ በህዳሴው ግድብ ላይ የሚካሄደውን የተጽዕኖ ጥናት በተመለከተ ከ5 ወራት በፊት ካይሮ ላይ የውሃ ሀብት ሚኒስትሮቹ መስማማት አቅኗቸው ስብሰባው ያለ መስማማት መበተኑ ይታወቃል። ከዛ በኋላ ተቋርጦ ከቆየም በኋላ ነው አሁን እርስዎ እንዳሉት ጥር ላይ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የሶስቱ ሀገራት መሪዎች ተገናኝተው እንደገና እንዲቀጥል መመሪያ የሰጡት። እነዚህ ሁሉ ነገሮች ከግምት ሲገቡ አቶ መለስ ምን የተጨበጠ ውጤት ተገኝቷል? እስካሁን ሲካሄድ በቆየው ውይይት በዚህ ነገር ተስማምተዋል ብሎ መናገር ይቻላል ወይ?
እንግዲህ እስክንድር እንዴት መሰለህ፣ በሶስቱ ሀገሮች መካከል ከታላቁ ህዳሴ ግድብ ብቻ አይደለም ከአባይ ውሃ አጠቃቀም ጋር በተያያዘ ለዘመናት የቆየ ልዩነት አለ። ግብጽና ሱዳን የፈረሙት 1959 ስምምነት አለ። ይሄ ስምምነት የቀኝ ግዛት ስምምነት ነው። ኢትዮጵያውያን የማያውቁት ያልፈረሙት ሊጠየቁበትም የማይገባ ስምምነት ነው። እሱን እንደ የመነሻ ይዘህ በሶስት ሀገሮች መካከል ከታላቁ ህዳሴ ግድብ ጋር በተያያዘ ሲካሄድ የቆየ ውይይት አለ። በሱዳን በኩል ትልቅ ለውጥ መጥቷል። የግድቡ መገንባት ለነሱም ለውጥ የሚያመጣ ጠቃሚ እንደሆነ ወስደውታል። በግብጽ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ አይደሉ ያሉት። የመርሆ ስምምነት ተፈርሟል። ይሄ ትልቅ እርምጃ ተደርጎ መወሰድ አለበት። ንግግር መጀመሩ በራሱ ትልቅ እርምጃ ተወስዶ ሊሞገስ የሚገባ ጉዳይ ነው። የዛሬ 20-30 ዓመት እንኳን ግድብ ሰርተህ ግድቡን እንደዚህ ነው ሞላው፣ ግድቡ ከተሞላ በኋላ እንደዚህ ነው ውሃው የሚለቀቀው ብለህ ለመነጋገር የሚታሰብም የሚታለምበትም ዘመን አልነበረም። እሱ ተለውጧል። አሁን እሱን የተሻገርነው ጉዳይ ሆኗል። አሁን ግድቡን በዚህ አመት እንድምለው በዛ አመት ይሁን፣ ውሃው እንዴት ይለቀቅ አይለቀቅ የሚል የቴክኒክ ጉዳዮች ላይ ገብተናል። ስለዚህ የሄድንበትን ርቀት በጣም ጠቃሚ ነው። ብዙ እርምጃ ተጉዘናል። በመንግስታቶቻችን መካከል እንደ ሶስት ሳይሆን እንደ አንድ ሀገር መስራት እንችላለን የሚል የጋራ አቋም አለ። ይሄ የመሪዎች አቋም ነው። ሰሞኑን የግብጽ ፕሬዚደንት ለፌዴሬሽን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በደወሉ ጊዜም የገለጹት ይህን ነው። በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መጠናከር ይችላል፣ ለዚህ እውን መሆን ተባብረን እንሰራለን የሚል በመሪዎች ደረጃ የተደረሰ የዚህ አይነት ቁርጠኝነት አለ። ይህ ትልቅ ስኬት ተደርጎ መወሰድ አለበት። በተመሳሳይ መልኩ የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ከኢፌዴሪ ጠቅላይ ሚኒስትር ጋር በስልክም ተገናኝተዋል። እሳቸውም ጋር ያለው አቋም ይሄ ነው። ስለዚህ የሶስቱም ሀገሮች የመጨረሻው የስልጣን እርከን ላይ ያሉ ሰዎች በጋራ ለመስራት በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር በሶስቱ ሀገሮች ህዝቦች መካከል ያለው ግንኙነት ከህዳሴ ግድብ በላይ እንደሆነ መግባባት ተደርሷል። ይሄ ትልቅ ስኬት ተደርጎ ሊወሰድ ይገባል።
የሶስቱ ሀገራት ሚኒስትሮች ከህዳሴው ግድብ በተጨማሪ የጋራ የመሰረተ ልማት ፈንድ በሚቋቋምበት ሁኔታ ላይ ሲወያዩ መዋላቸውንም አቶ መለስ አመልክተዋል። የዚህ ፈንድ ዓላማ ሶስቱን ሀገራት በመንገድ፣ በባቡር፣ በኃይል አቅርቦትና በሌሎችም ዘርፎች ማስተሳሰር መሆኑንም ነው የገለጹት። ከተጀመረ 7 ዓመታት ያስቆጠረውን የህዳሴውን ግድብ ግንባታ አስመልክቶ ከግብጽ ጋር ያለውን ልዩነት መፍታት ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዋና ዋና ፈተናዎች አንዱ ሊሆን እንደሚችል ተንታኞች ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮን በሚያዋስነው የሀገራቸው ድንበር ተጠባባቂ ጦር እንደሚያሰፍሩ በትላንትናው ዕለት አስታወቁ። ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚተሙ ፍልሰተኞችና ስደተኞችን በመቃወም ሚስተር ትራምፕ ከተናገሩ በኋላ ነው ውሳኔውን ያሳለፉት። ወደ ዩናይትድ ስቴትስ ተሰባስበው ጉዞ የጀመሩት ሰዎች በሀገራቸው ይደርስብናል ያሉትን ጥቃት ምሽት ነው ወደ ሰሜን ያቀኑት። ፕሬዚዳንት ትራምፕ ኮንግረስ በኢሚግሬሽን ህግ ክፍተቶችን እንዲያጠቡ ጠይቀዋል ይላል የካትሪጊ ጊብሰን ዘገባ። ሄኖክ ሰማግዜር ዝርዝሩን ይዞታል።
የዋይት ሃውስ ቤተ መንግስት የድንበር ጥበቃ ክፍተቶችን መሙላት በፍጥነት መጀመር አለበት ሲል ነው ሁኔታውን የገለጸው። የዩናይትድ ስቴትስ የሀገር ደህንነት ሚኒስትር ክሪስቲን ኔልሰን ውሳኔውን ሲያስረዱ
ፕሬዝዳንቱ ተጠባባቂ ጦር በድንበሩ እንዲሰፍር አዘዋል።
ይሄ ውሳኔ የተላለፈው ፕሬዝዳንት ትራምፕ ከማዕከላዊ አሜሪካ ጥቃት ሽሽት ወደ ዩናይትድ ስቴትስ ተሰባስበው የሚጓዙ ስደተኞችን በመተቸት በትዊተር መልእክት ባሳለፉ ማግስት ነው። ጉስታቮ ሳንቼዝ ከሆንዱራስ የተሰደዱ ናቸው።
The only one who has the power to stop these people is God. He can move
ሊያስቆመን ስልጣን ያለው ፈጣሪ ብቻ ነው። እሳቸው ትራምፕ ማለታቸው ነው ወታደሮችን ሊያዘምቱ ይችላሉ። ነገር ግን ይህንን ስብስብ የሚያስቆመው የፈጣሪ ትእዛዝ ብቻ ነው።
በመጪው ወር የዩናይትድ ስቴትስ ድንበርን እንደሚሻገሩ የሚጠበቁት 1200 ሰዎች ናቸው። ማርክ ክሪኮሪያን የፍልሰት ጥናት ተቋም ሰራተኛ ናቸው።
There has to be a firm response, otherwise your advertising
ጠንካራ ምላሽ መስጠት ያሻል። ምክንያቱም እንዲህ ተሰባስበው ጉዞ ሲያደርጉ ለሌላው ሰው መንገዱን ማሳያ ተደርጎ ይወሰዳል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የሜክሲኮን ድንበር የ1600 ኪሎ ሜትር ርዝመት ያለው አጥር እንደሚገነቡበት ቃል ገብተው ነበር። በኮንግረስ ግን ለአጥር ግንባታ የተፈቀደላቸው በጀት አነስተኛ ስለሆነ ሌሎች አማራጮችን እየፈለጉ ነው።
Until we can have a wall and proper security, we're going to be guarding our
የድንበር አጥሩን እስክንገነባና የተሟላ ጸጥታ እስከምናስከብር ድረስ ድንበራችንን በወታደር እናስጠብቃለን።
በቅርብ ዓመታት ተጠባባቂ የጦር ሰራዊት በድንበር ዙሪያ ካሰፈሩ 3 የአሜሪካ ፕሬዝዳንቶች አንዱ ይሆናሉ ሚስተር ትራምፕ። ዴቪድ ቢየር የካቶ ተቋም አጥኚ ናቸው።
The military is prevented from partaking in any kind of domestic
የጦር ሰራዊቱ በሀገር ውስጥ ህግ ማስከበር ስራ ላይ እንዳይሰማራ በህግ ታግዷል። ተጠባባቂ ጦር ትንሽ የተለየ የህግ ፈቃድ ቢኖረውም የፌደራሉ መንግስት ህግ ድንበር የማስጠበቅ ስራ ላይ እንዳይሰማሩ ተደንግጓል።
ፕሬዚዳንት ትራምፕ የኢሚግሬሽን ህጎችን ለማሻሻልና ክፍተቶች ያሏቸውን ለመሙላት እንደዚሁም ለማስተካከል የኮንግረስን ስምምነት ይፈልጋሉ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የፌስቡክ ፈተናዎች በዳታ አያያዝና የግል መረጃ ጥብቅ ጥበቃ ከፍተኛ ፈተናዎችን መጋፈጡ እንደቀጠለ ነው። የዩናይትድ ስቴትስና የአውሮፓ የህግ አውጪዎች ለፌስቡክ መስራችና ባለቤት ማርክ ዙከርበርግ በተደጋጋሚ ችግሮቹን እንዲያስረዱ ጠይቀዋል። ተደጋጋሚ ምርመራዎችም ተደርጎባቸዋል። ዙከርበርግ በዩናይትድ ስቴትስ ህዝብ ተወካዮች ምክር ቤት የንግድና ኃይል ኮሚቴ ፊት የፊታችን ሮብ በአካል ተገኝተው ቃላቸውን ይሰጣሉ። የአሜሪካ ድምጿ ማይክል ኩዌን ለማህበረሰብ መገናኛ ብዙሃን የግል መረጃ አጠባበቅ ላይ ያለውን ተጽዕኖ በተመለከተ የዘገበችውን መስታወት አራጋው ታቀርባለች።
Facebook በአለማችን ለሁለት ቢሊዮን ሰዎች የመገናኛ መንገድ ሆኗል። የማህበራዊ መገናኛ ብዙሃንን የሚለውጡ በርካታ ተጽዕኖችም የዛኑ ያህል ጨምረዋል። በቅርቡ Facebook የተጠቃሚዎቹን የግል መረጃ አጠባበቅ በተመለከተ ህጋዊ ቁጥጥር እንዲካሄድበት አድርጎታል። የFacebook ባለቤትና መስራች ማርክ ዛከንበርግ በዋሽንግተን ተገኝተው የተጠቃሚዎች መረጃ አጠባበቅን በተመለከተ ለሚቀርብላቸው ጥያቄ ምላሻቸውን መስጠት ይኖርባቸዋል። እስከዛው ድረስ ግን አንዳንድ ተጠቃሚዎች ድርጅቶቻቸውን በFacebook ገጽ ላይ ማስተዋወቅ አቁመዋል።
So Mozilla, we paused our advertising from Facebook last week, and that we would like to see a bit more transparency to the consumer.
ካለፈው ሳምንት ጀምሮ ድርጅታችንን በFacebook ማስተዋወቃችንን አቆመናል። በመጠኑም ቢሆን ከተጠቃሚው የሚመጣውን ምላሽና በፍላጎታቸው የሚያደርጉትን ምርጫ ለማየት እንፈልጋለን። እንዲህ ያለው እርምጃችን ምን ያህል ጉዳዩ አሳሳቢ እንደሆነና ለውጥ በእጅጉ መፈለጋችንን ለማሳየት ነው።
ዳንኤል ዲክሰን የሞዚላ የኢንተርኔት አገልግሎት መፈለጊያ ፈጣሪና ዋና ስራ አስኪያጅ ናቸው። ድርጅታቸው የፌስቡክ ድረገጽ የግለሰቦችን መረጃ አጠባበቅ በተመለከተ ቀጥተኛና ግልጽ አሰራር እንዲኖረው ይሻሉ።
The simplest way to look at this, and this is what we try to do here, is the no surprises rule. Just don't surprise your users.
ይህንን የምንመለከትበት ቀላሉ መንገድ ጥረትም የምናደርገው በድንገት በየጊዜው የሚመጣ የአጠቃቀም ህግ ለውጥን በተመለከተ ነው። ለተጠቃሚዎች አስደንጋጭ መሆን የለበትም። ህግ ካስቀመጥክ ደግሞ በግልጽና በቀጥታ መናገር ያስፈልጋል። እኛ ለማድረግ የምናስበው ሁሉም ነገር በትክክለኛው መንገድ እንዲጓዝ ነው።
የፌስቡክ ሃያሲዎች በሌሎች ማህበራዊ መገናኛ ብዙሃን መጠቀም እንዳለ ሆኖ ፌስቡክን ከነጭራሹ አለመጠቀም የሚል አቋም የያዙ ውይይቶች በማካሄድ ላይ ይገኛሉ። ጄኒ ጌብሃርት ኤሌክትሮኒክ ፍሮንቲየር ከተባለ ድርጅት
This is not just a Facebook problem. This is a problem with much of the advertising.
Facebook በተለያዩ ምክንያቶች ቅሬታ ቢደርስበትም ችግሩ ግን የFacebook ብቻ አይደለም። ችግሩ በንግድ ማስተዋወቂያዎች ላይ የተመሰረቱ ድረገጾችም ጭምር ነው። እኛ ጥብቅ ቁጥጥር የሚደረግበትና የግለሰቦችን መረጃ ለሌሎች አሳልፎ የማይሰጥ አሰራር ነው ያለን።
ከጥብቅ ህግ አንጻር የሲልከን ቫሊ አሰራር አዳዲስና አነስተኛ ፈጠራ ላይ ለሚሰሩ ወጣቶች ቀላሉ መንገድ እንዳይጓዙ አድርጓቸዋል። Facebook ግዙፍና በሚሊዮን የሚቆጠሩ ሰዎች መጠቀሚያ ከመሆኑ የተነሳ ከፍተኛ ትኩረትን ይሻል። ጄኒ ጌብሃርት ኤሌክትሮኒክ ፍሮንቲየር ከተባለ ድርጅት
One very concrete form that could take is an independent audit of how Facebook is really storing
Facebook በዋነኛነት የኛን አይነት የመረጃ ቋት በመጠቀም ከገንዘብ ጋር የተያያዙ መረጃዎችን በተመለከተ ጥንካሬውና አሰራሩን በጥልቀት መመርመር ይኖርበታል። እናም ከገንዘብ ጋር የተያያዙ ምርመራዎችን ከFacebook ጋር ሳይሆን ከተጠቃሚዎች ጋር ማድረግ እንፈልጋለን።
ሳን ፍራንሲስኮ በሚገኘው ሲልከን ቫሊ ውስጥ ከተለያዩ ሀገራት የሚመጡና የሚሳተፉ ስራ ፈጣሪዎችም የማህበራዊ መገናኛ ብዙሃን ድረገጾች የሚጠኑበት ጊዜ እንደሆነ ይናገራሉ።
I'm still think it's kind of positive for Facebook like this is a chance for them to think about to
ይሄ እኮ ለFacebook የሚጠቅመው ነው የሚመስለኝ። ደግሞም እንዲያስቡ እድገታቸው ፈጣን እንዲሆንና ለቀጣይ ትውልድም እንዲተላለፍ ጭምር መልካም አጋጣሚ ነው።
ድርጅቱ በራሱ ለሚያስቀምጣቸው ህጎችም ሆነ በሌሎች ህግ አውጪዎች ለሚደነገግበት አዲስ ህግ የFacebook የወደፊት አሰራር ከፍተኛ አጣብቂኝ ይጠብቀዋል።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አዎ፣ በFacebook @vioamharic ላይ በTwitterም እንደዚሁ #gabinavioen በመጠቀም አስተያየቶቻችሁን አድርሱን። አጠርብልም ዝርዝሩን ባይሆን #gabinavioen በመጠቀም አስተያየቶቻችሁን አድርሱን።
አዎ ሄኖክ፣ እንግዲህ Facebook ላይ ደግሞ የሚያደርሱንን አስተያየቶች መልሰን ለሌሎች እናጋራለን። አስተያየታቸውን መስጠት ይቀጥሉ። ለዛሬ ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከቴክኒክ መሐንዲሱ ሱሌ ተራዋሌ ጋር በመሆን ነው የምንሰናበተው።
ጉዟችሁ የሰመረ ይሁን እንላለን። መልካም
ምሽት።
kun radio sagale americati